ይህ የአሜሪካ ድምጽ ነው። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቀዳሜ ጳጉሜ 5 ቀን 2014 ዓመተ ምህረት ዝግጅታችን ጀመረ። ክብራትና ክብራን አድማጮቻችን እንኳን ለ2015 አዲስ አመት አደረሳችሁ። መጪው አመት የደስታና የሰላም እንዲሁም የብልጽግና እንዲሆንላችሁ ከአሜሪካ ድምጽ መልካም ምኞታችንን እንገልጻለን።
ክፉም ያስበውም ደግም ያስበበት ዘመን ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን።
2015 መንግስት አላይስተው የጀመረው መቀጠል አለበት፣ በሰላምም በኩል መቀጠል አለበት። ምክንያቱም ሊጣለው እዚህ ጋር እህትና ወንድም ነው አይደል እንዴ?
ያልፋል፣ ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስበበትን 2015 ያንን እመኛለሁ። መልካም አዲስ አመት።
ዛሬ ያጠናቀቅን ያለውን የ2014 ዓመተ ምህረት በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር ከገለጹ የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ከተናገሩት ነበር የሰማችሁት። በርካታ አስተያየቶችን ሰብስበናል፣ በምሽቱ ፕሮግራም ይዘናል።
ሰብሬ አሪ ይባላል።
ሰብሬ አመሰግናለሁ። የዘንድሮ የአመት በዓል አዲስ አመት ዋዜማ ላይ ያለ ነው። የዘንድሮ የአመት በዓል ገበያ እንዴት ምን ይመስላል?
ምንም አይልም፣ ያው እቃ ጨመረ። ገበያ ስለዚህ ነው በዓል ብር ስለጠፋ እቃ ተወደደ፣ ከዱሮ በላይ ጨምሯል።
አሁን የሰማችኋቸው ደግሞ የአመት በዓሉን ገበያ በተመለከተ ከድሬዳዋ ያነጋገርናቸው ናቸው። ሰላም ጤና ይስጥልኝ ክብራትና ክብራን፣ ዛሬ ቅዳሜ ጳጉሜ 5/2014 ዓ.ም የአዲስ አመት ዋዜማ ነው። አስተናጋጃችሁ እንግዶ ወልዴ ነኝ። በድጋሚ መልካም አዲስ አመት እመኛለሁ። ዝግጅቶቻችንን ከሬዲዮ በቴሌቪዥን በተጨማሪ በዌብሳይታችን amharic.voanews.com በፌስቡክ @voaamharic ላይ በቀጥታ ማዳመጥ ትችላላችሁ። እስከ ምሽቱ 4 ሰዓት አብራችሁን እንድትቆዩ ግብዣይ ነው። አሁን የምሽቱን ዋና ዋና የዓለም ዜና እናስደምጣችሁ።
እንደምን አመሻችሁ አድማጮች፣ የሰዓቱን ዜና የማሰማችሁ ስመኝሽ የቆየ ነኝ። በሰሜናዊ የማሊ ክፍል በሚገኝ አንድ ከተማ ላይ ከእስላማዊ መንግስት ጋር ቁርኝት ያለው ጂሃዲስት ቡድን ባደረሰው ጥቃት በደርዘን የሚቆጠሩ ንጹሃን ዜጎች መገደላቸውን የአካባቢው ባለስልጣናትና አንድ የታጣቂ ቡድን መሪ አስታውቀዋል። በሳህል ቀጠና የሚንቀሳቀሰው እስላማዊ መንግስት ጋው ከተሰኘው ከተማ በ150 ኪሎ ሜትር ርቀት ላይ በመትገኘው ታላታይ ከተማ ይህን ያህል መጠን ያለው ጥቃት ሲያደርስ የመጀመሪያው ነው። ጂሃዲስቶቹ ማክሰኞ ዕለት ከአልቃይዳ ጋር ቁርኝት ካለው እስላም ለሙስሊሞች ቡድን ከተሰኘ ተቀናቃኛቸውና ሌሎች ታጣቂ ቡድኖች ጋር ከፍተኛ ውጊያ አካሄደው እንደነበር ሁኔታውን በቅርብ የሚከታተሉ አካላት ተናግረዋል። ውጊያው ለሶስት ሰዓታት ከተካሄደ በኋላ ግን በሞተር ብስክሌት ድንገት ከተማዋን የወረሩት የእስላማዊ መንግስት ተዋጊዎች ከተማዋን መቆጣጠር ችለዋል። በግጭቱ የተገደሉ ሰዎች ቁጥር እስካሁን በውል ባይታወቅም አካባቢው ባለስልጣናት 45 ንጹሃን ዜጎች መገደላቸውን ሲያስታውቁ ሌላ ታጣቂ ቡድን ሟቾቹ 30 መሆናቸውን ተናግረዋል። ቻርልስ ንጉስ መሆናቸው በይፋ ታወጀ። የዳግማዊት ንግስት ኤልሳቤጥ ህይወት ማለፉን ተከትሎ ልጃቸው ቻርልስ ዛሬ በለንደን ቅዱስ ጄምስ ቤተመንግስት በተካሄደ ስነ ስርዓት ንግስናቸውን ተቀብለዋል። ንጉስ ቻርልስ እናታቸው ሐሙስ ለት ማረፋቸውን ተከትሎ ወዲያውኑ ንጉስ የሆኑ ሲሆን ከዚህ በኋላ ሳልሳዊ ንጉስ ቻርልስ በመባል ይጠራሉ። ቅዳሜ ለት ንግስናውን ባወጀው ጉባኤ የተካሄደው ስነ ስርዓት በቴሌቪዥን በቀጥታ የተላለፈ ፈው ለመጀመሪያ ጊዜ ነው። የ73 አመት እድሜ ያላቸው ቻርልስ ንግስና ለመቀበል በእድሜ የገፉ የመጀመሪያው ንጉስ ሲሆኑ እናታቸው በ96 አመታቸው ህይወታቸው እስካለፈበት ጊዜ ድረስ ላለፉት 7-10 አመታት እንዳደረጉት በታማኝነት በአክብሮትና በፍቅር እንደሚያገለግሉ ተናግረዋል። ቻርልስ አርብለት ከባለቤታቸው ካሚላ ጋር በመሆን ስኮትላንድ ከሚገኘው ባልሞራል ካስል የተሰኘው መኖሪያ ቤታቸው ተነስተው ለንደን የሚገኘው ቤተ መንግስት ሲደርሱ በርካቶች መልካም ምኞት ገልጸውላቸዋል። አርብለት በቅዱስ ጳውሎስ ካቴድራል ለንግስቷ ማስተዋወሻ በተካሄደ ስነ ስርዓት ላይ ወደ 2000 የሚጠጉ ሰዎች መገኘታቸው ታውቋል። የዳግማዊት ንግስት ኤልሳቤጥ የቀብር ስነ ስርዓት በመጪዎቹ ቀናት የሚካሄድ ሲሆን ሌሎች ንጉሳዊ ቤተሰቦችና ክቡራን እንግዶች ይገኛሉ ተብሎ ይጠበቃል። ፕሬዝዳንት ጆ ባይደንም ለቀብሩ ወደ እንግሊዝ እንደሚጓዙ አስታውቀዋል። ይህ በእንዲህ እንዳለ አውስትራሊያኖች በንግስት ኤልሳቤጥ ሞት በከፍተኛ ሁኔታ ማዘናቸው ተገልጿል። የሀገሪቱ የፖለቲካ አመራሮች ሀዘናቸውን ለመግለጽ ዛሬ በፌደራል ፓርላማቸው ጉንጉን አበባ ያኖሩ ሲሆን ጠቅላይ ሚኒስትሩ አንቶኒ አልባኒዝ ንግስቷ አውስትራሊያኖች ጎርፍና ሰደድ እሳት በመሳሰሉ አሳዛኝ አደጋዎች ውስጥ ሲያልፉ አሳይታ የነበረውን ርህራሄ አስታውሰዋል። እንደ አውሮፓውያን አቆጣጠር በ1954 አውስትራሊያን በመጎብኘት ምክንያት ንግስት ኤልሳቤጥ የመጀመሪያዋ የእንግሊዝ ንጉሳዊ ቤተሰብ ሲሆኑ በወቅቱ ወደ 70% የሚገመት ህዝብ እሳቸውን ለማየት አደባባይ ወጥቶ ነበር። በኒውዮርክ ከተማ አቅራቢያ ተጨማሪ ቆሻሻ ውሃ ውስጥ የፖሊዮ ቫይረስ መገኘቱ ተገለጸ። ለህይወት አስጊ የሆነውን በሽታ የሚያስከትለው ቫይረስ በተለያዩ ከተሞች መገኘቱን ተከትሎ ፖሊዮን ለመዋጋት የሚደረገው ጥረት ተጠናክሮ መቀጠሉን በዩናይትድ ስቴትስ የኒውዮርክ ግዛት አስተዳዳሪ ካቲ ሆኩል አርብለት አስታውቀዋል። ከአስር ዓመት በኋላ በሐምሌ ወር ላይ በሰሜናዊው የኒውዮርክ ክፍል በሚገኘው ሮክላንድ ካውንቲ የመጀመሪያው የፖሊዮ ቫይረስ መገኘቱን ተከትሎ የጤና ባለሙያዎች በፍሳሽ ውሃዎች አካባቢ ቫይረሱ ይገኝ እንደሆነ ምርመራ ማድረግ የጀመሩ ሲሆን በኒውዮርክ ምስራቃዊ ክፍል በሚገኘው ሎንግ አይላንድ ውስጥ ናሳ በተባለ አካባቢ የተሰበሰበ ቆሻሻ ውሃ ውስጥ ቫይረሱ ተገኝቷል። ቀደም ሲልም ሮክላንድ፣ ኦሬንጅ እና ሱሊቫን ከተሰኙ አካባቢዎች ከተሰበሰበው ቆሻሻ ውሃ ውስጥ መገኘቱ ይታወሳል። ይህን ተከትሎ ሆኩል የጤና ሰራተኞች፣ አዋላጆች እና የመድኃኒት ባለሙያዎች የፖሊዮ ክትባት መስጠት የሚያስችላቸው አስቸኳይ ጊዜ አውጀዋል። የጤና ባለሙያዎች ሁለት ወር የሞላቸውን ህፃናት ጨምሮ ያልተከተቡ የኒውዮርክ ነዋሪዎች፣ ነፍሰ ጡር እናቶች እና ሌሎች የክትባት ሂደታቸውን ያላጠናቀቁ በሙሉ በአስቸኳይ መከተብ እንዳለባቸው ያስታወቁ ሲሆን የጤና ሰራተኞች እና በፖሊዮ ከተጠቁ ሰዎች ጋር በቅርበት የሚሰሩ ሰዎች ደግሞ ተጨማሪ የማጠናከሪያ ክትባት እንዲወስዱ አሳስበዋል። በኒውዮርክ ግዛት የሚኖሩ 79% የሚሆኑ ሰዎች የፖሊዮ ክትባት የወሰዱ ሲሆን ቫይረሱ በተገኘባቸው አካባቢዎች ክትባቱን የወሰዱ ሰዎች ቁጥር ግን ዝቅተኛ ነው። ባለስልጣናት በመቶዎች የሚቆጠሩ ሰዎች በፖሊዮ ተይዘው ምንም ምልክት የማይታይባቸው ሊሆን እንደሚችል ገልጸው ሆኖም በቀናትና በሳምንታት ጊዜ ውስጥ ቫይረሱን ለሌሎች ሰዎች ሊያስተላልፉ እንደሚችሉ አመልክተዋል። አድማጮች ለሰዓቱ ያዝናቸው ዜናዎች እነዚህ ናቸው። ከቀሪዎቹ የቀዳሜ መሰናዷችን ጋር መልካም ቆይታ።
በመከታተል ላይ የምትገኙት ከአሜሪካ ድምጽ በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት ቨርቹዋል ቻነል 57 ዲግሪ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ጳጉሜ 5 ቀን 2014 ዓ.ም ምረት ዝግጅታችንን ነው። ዛሬ የጨረስነው የ2014 ዓመተ ምህረት በተለይ ከሰላምና ጸጥታ ጉዳዮች አንጻር አስቸጋሪ እንደነበር የአሜሪካ ድምጽ ያነጋገራቸው ኢትዮጵያውያን ተናግረዋል። ነገ እሁድ የሚጀምር ተሻለ እንደሚሆን ተስፋቸውን ገልጸዋል። አዲሱ የ2015 ዓመተ ምህረት የሰሜን ኢትዮጵያው ጦርነት ሰላማዊ ልባት የሚያገኝበት እንዲሆን ምኞታቸውን ያንጸባርቁም አሉ። ሌሎች ደግሞ በአስቸጋሪ ሁኔታ ውስጥም ቢሆን ተሳክቶ ያሏቸውን የህዳሴውን ግድብ ሙሌት የመሳሰሉ ክንውኖች በአዎንታዊነት ጠቅሰዋል። ኢትዮጵያውያን አዲሱን የ2015 ዓመተ ምህረት ነገ ለመቀበል እየተዘጋጁ ባሉበት በዚህ ባሳለፍነው ሳምንት የአሮጌውን የ2014 ግምገማቸውን እና ለ2015 ያላቸውን ምኞታቸውን ያጋሩናል። ቀጣዩ ዘገባ ኬኔዲ አባተ የአዲስ አበባ ነዋሪዎችን አስተያየት ያሰባሰበበት ነው።
አሮጌው 2014 ዓመተ ምህረት ተጠናቆ አዲሱ ዓመት ሊገባ በዋዜማው ላይ እንገኛለን። ያለፈው ዓመት ታዲያ ኢትዮጵያውያን ብዙም በመልካምነቱ የሚያስታውሱት አይደለም። በአዲስ አበባ ያነጋገርናቸው አስተያየት ሰጪዎችም ይህንን ያረጋግጣሉ።
የታቸው ተቆባላ ነው 2014 እንግዲህ አገራችን በተለያየ መንገድ የሰላም ጉዳይም በብዙ መልኩ አስቸጋሪ ነገር ውስጥ ነው የገባቸው አገራችን። የኑሮ ውድነትም ኑሮ አገራችን ላይ ደግሞ ያለው ከሌላው ዓለም የሚለየው ምንድነው? ኑሮ በሌላው ዓለም ስታይ ሲቀንስ ይቀንሳል ሲጨምር ይጨምራል። እኛ ጋር ግን ከጨመረ ጨመረ ነው። እና አገራችን ያሳለፈችበት የ2014 ከሰላሙም አንፃር የኑሮ ውድነቱም ሁሉ ነገር ነው እንት ውስጥ የገባው።
ስሜ ሻርግ ይባላል። እንግዲህ 2014 አልሐምዱሊላህ ረብ አለሚን በክፉም በደግም አልፈን ይሄው ለዚህ ደርሰናል። እና በጣም ከባድ ጊዜ ነበር፣ በጣም አስቸጋሪ ጊዜ ነበር። እና ያን ሁሉ አልፈን እንግዲህ አላህ ካለ ወደ 2015 እየሄድን ነው። የኑሮ ሁኔታ ካልከ ደግሞ በጣም አስቸጋሪ ነው። እሻውን በየወፍጮ ቤቱ በየሸማቹ ጤፍ የለም። ጤፍ ተወዷል። እህል እንዳለ ቀጥሏል፣ እንዳለ ተወዷል። እውነቴን ነው የምልህ። አሁን ለምሳሌ ስኳር ማለት ነው አንደኛ ነገር በኩፖንም ቢሆን 2 ኪሎ እየተሰጠ ነው። ይሁንና ያም እንዳለ ሆኖ ቢዳረስ ጥሩ ነው። አንድ ሰው ግን አንድ ኪሎ 130 ብር ገዝቶ አይችልም። መንግስት ያንን ነገር ማየት አለበት። ስለዚህ መሆን የለበትም። የሀገራችን ጉዳይ ይታይ። እኛ ደህና ነን፣ ለሀገራችን ዱአ ያረግን ነው አገር ሰላም ይሁን ብለን።
ስሚ አብራራ ጎል ይባላል። 2014 ብዙ የሚያስደስት ነገር የለው፣ ስፔሻሊ በዚህ በጦርነት ባለው ሁኔታ። ያው መልካም ነገሮችም ቢኖሩት ደግሞ በተጓዳኝ ያው የተለያዩ ክፍተቶች ኖሮበት ያለፈበት አመት ነውና ወደ መጨረሻው አካባቢ ደግሞ አሁን ያለውን የጦርነት ሁኔታ ስትመለከተው 2014 ጥሩ ያልነበረ ሆኖ ነው ያየው። መልካም ነገሩ ደግሞ የአባይ ግድብ ሶስተኛ ዙር ምሌት መከናወኑ ተስፋ ሰጪ ደስ የሚል ነገር ሆኖ እንግዲህ ወደፊት ከዚህ የተሻለ ነገር እንጠብቃለን።
መሰረት ይባላል። መሰረት መኩሪያ 2014 ዓመተ ምህረት ቆንጆ አልነበረም። በብዙ አንግል ስትመለከተው ብዙ ስቅቅም ያደረግ ነገር አለ፣ ብዙ ደስ የማይሉ ነገሮች አሉ። ስለ ሰላም ጉዳይ ስለ ሁሉ ነገር
አስተያየት ሰጪዎቹ የአዲስ ዓመት ምኞታቸውንና ተስፋቸውንም አብራርተዋል።
2015 ተስፋ ማረገው ነገር ምንድነው? አሁን በሰሜኑ የክፍል ያለው የውጊያ ሁኔታ ተጠናቆ ከዛ በኋላ የሀገራችን ህዝብ ሰላማዊ ኑሮና መንግስት ደግሞ የያዘው አሁን በመስኖ በተለያየ በረሃማ አካባቢ የሚደረገው የስንዴ ምርት በዛ ከቀጠለበት አገራችን አይደለም ለኢትዮጵያ ለአፍሪካ የምትበቃ አገር ናት። እኛ ያጣነው ሰላም ነው። ሰላም ደግሞ ለማግኘት ሁሉም የፖለቲካ ድርጅት ወደ አንድ መልኩ መጥተው ህዝብን በሰላም የሚመሩበት መንገድ እንዲሆን እመኛለሁ። ክፉ የሚያስበውም ደግ የሚያስብበት ዘመን፣ ውጊያን የሚፈልጉ ሰዎች ደግሞ ወደ ሰላም የሚመጡበት ዘመን እንዲሆንልን እንመኛለን።
2015 መንግስት አላህ ይስጠው የጀመረው መቀጠል አለበት፣ በሰላምም በኩል መቀጠል አለበት። ምክንያቱም ሊጣለው እዚህ ጋር እህትና ወንድም ነው አይደል እንዴ? እህትና ወንድም ነው። እኛ የአንድ እናት ልጆች ነን፣ የአንድ የምየ ኢትዮጵያ ልጆች ነን። ሰላም አላህ ሰላሙን ያወርደው። 2015 የሰላም የብልጽግና የበረካ የጤና አገራችን ሰላምን የምንሆንበት ሁላችንም ብሔር ብሔረሰቦች አንድ የምንሆንበት ዘመን ያርግልን። ችግርን አልፈን ጦርነቱንም አልፈን ለሰላም የምንበቃበት ጊዜ አለ ያርገን። ወንድሞቻችንም አይለቁብን። መከላከያም እኛም የወለድነው ነው፣ እኛም ከእኛም ማጠን የወጣ ነው። አይሙትብን፣ አይለቅብን። ሁሉም የትግራይም ሁሉም አንድ ነንና አላህ አንድ ያርገን፣ ያዋደን፣ ፍቅራችን ሰላማችንን ያብዛው። አመሰግናለሁ።
2015 ሁሉም ሰው በሰላም ወጥቶ ገብቶ የሚፈልገውን ነገር ተንቀሳቅሶ ዘመዶችን ክፍለ ሀገር ሄዶ አይቶ የሚሰራውን ስራ በአግባብ ሰርቶ በሰላም እንዲኖር እመኛለሁ። እግዚአብሔር ሀገር ሰላም እንዲያደርግ ሁሉም በቃ ሰላም ነው ሰላም ጥሪ ተቀብሎ ሰላም ቢሆንና
ሁሉም ሰው ሰላም ቢሆን ደስ ይለኛል። በቃ እና ሀገራችን ደግሞ ከፍ ብላ ማየት ፈልጋለሁኝ።
የምመኘው ነገር ምንድነው? ማንንም ሰው ይሞት አይደለም፣ የምንዋጋውም ራሱን ይችላል ከራሱ ጋር ነው። በአንድነት አምነን የኔ ክልል የዛ ክልል ሳይባባል እንደ ኢትዮጵያነት አስበን ከኖርን የተሻለ ነው ብዬ አምናለሁ። አጠቃላይ ግለሰቦች ለራሳቸው ጥቅም የተወሰኑ ሰዎች ካልሆኑ በስተቀር ይሄን ጦርነት በእርግጠኝነት የኢትዮጵያ ሕዝብ ሙሉ ለሙሉ የሚፈልገው አይደለም ብዬ አምናለሁ። ኢኮኖሚካሊ ተስተካክለን በሰላም የምንኖር ወተን የምንገባ እንደዚህ ነገሮችን እመኛለሁ 2015 አለዛ ትንሽ ያስቸግራል ብዬ አምናለሁ። ስለዚህ ጦርነቱ ቶሎ የሚያበቃበትን መንገድ ሆፕፉሊ እንጠብቃለን። ያልፋል እርግጠኛ ነኝ ይሄ ነገር የተሻለ ነገር ይመጣል ብዬ አምናለሁ። ሊነጋ ሲል ይጨልማል። ከብሔርተኝነት ጸድተን እንደ ኢትዮጵያዊነት የምናስበበትን 2015 ያንን እመኛለሁ። መልካም አዲስ አመት።
2014 ዓመተ ምህረት ከ2013 የተሻገረውን የሰሜን ኢትዮጵያ ጦርነት ተቀብሎ ሲያስተናግድ የተጠናቀቀ አመት ነው። ከየካቲት ወር ጀምሮ ተስፋ የተጣለበትና ለአምስት ወራት የቆየው የሰብአዊነት የተናጠል ተኩስ አቁም ስምምነት ተጥሶ አመቱ ከመለቁ ከጥቂት ቀናት አስቀድሞ ጦርነቱ ዳግም መቀስቀሱና በተለያዩ አቅጣጫዎች ተስፋፍቶ መቀጠሉ ይታወቃል። በኦሮሚያ ክልል ወለጋ ዞኖች የተፈጸሙ የበርካታ ንጹሃን ሰዎች ግድያና በአካባቢው አሁንም ድረስ ያለው አለመረጋጋት አሮጌው አመት ጥሏቸው ካለፋቸው ክስተቶች መካከል ጥቂቶቹ ናቸው። የኑሮ ውድነትም በዚሁ በተጠናቀቀው አመት ከፍተኛ ደረጃ ላይ ስለመድረሱ ይነገራል። ይሁን እንጂ በፈተናዎች መሃል የህዳሴ ግድብ አንድ እርምጃ ወደፊት የተራመደበት አመትም ነው 2014። አዲሱ አመት 2015ስ ምን ክስተቶችን ያስተናግዳል? ወደፊት የሚታይ ነው። ለአሜሪካ ድምጽ ኬኔዳ አባተ አዲስ አበባ።
የድሬዳዋ ከተማ የባህል ዋዜማ ገበያ በቂ አቅርቦት የታየበት ሆኖም ግን የሸማቾች ቁጥር የቀነሰበት ነው ተብሏል። የግን የመጣኔ ሀብት ባለሙያዎች እንደሚናገሩት ያጠቃላይ የኑሮ ውድነቱ ነጸብራቅ ነው። አዲስ ቸኮል ነው ዘገባውን ያቀረበ።
በድሬዳዋ ከተማ እንስሳት ለገበያ የሚቀርቡባቸው ገበያዎች ወይም ጀላባዎች በዋበሪ 7ኛና ሃይስኩል ላይ ይገኛሉ። በከተማው አማካይ ስፍራ የሚገኙ ዋበሪ ገበያ ላይ ሰንጋዎች፣ ፍየልና በጎች በበቂ ሁኔታ ቀርበው ተመልክተናል። በመጀመሪያ የጠየቅነው የሰንጋናው የፈን ዋጋ ነበር።
ጋሽ ወልደማርያም ይባላለሁ። አጀላባ ነጋዴ ነኝ፣ ደላላም ነኝ። ስለዚህ አሁን ይሄ ለምሳሌ ከ 30 ሺህ እስከ 40 ሺህ ከዛ ደግሞ ወደ 45 ሺህ ሄዳ ከዛ ደግሞ እየቀነሰም ይሄድም አለ።
ዋላ ለምሳሌ ቀይ
ቀዩዋ ሷ ወደ 20 ሺህ 25 ሺህ እስከ 25 ሺህ በቃ
እነዚህ ትናንሽ ወንጨሎች
እነዚህ ደግሞ እስከ 20 ሺህ
ወይ ፈንትናንሾቹ
ትንንሾቹ ደግሞ እስከ አውዛው ነው እዛ ገደማ ከዛ ውጪ የለም
20 በታች አይገኝም
የለም አይደለም ከሀያ በታች
ከፍተኛ ስ በጣም ትልቅ የሚባለው ሰንጋ
40 ሺህ 50 ሺህ
ብዙ ገዣ አለ ዘንድሮ
እስከዚህ ነው።
የገበያው አብዛኛው ስፍራ ይሸፈኑት ፍየሎችም በብዛትም ሆነ በአይነት በርከት ብለው ቀርበዋል።
ግሩም አይለ እዚህ ጀላባ ነው ተሰራው?
አዎ።
እንዴት ነው ዘንድሮ አመት ባለ ገበያ?
ለአቅርቦቱ በጣም ቆንጆ ነው። ከብት አለ በደንብ ይገባል። ዋጋው ትንሽ እንትን ብለም በደንብ ይገባል። ከብት
ዋጋውስ በፊት ከነበረው አንጻር እንዴት ነው?
ከአምና ትንሽ ለውጥ አለው።
ጨምሯል እስከምሳ?
አይ ትንሽ ተመራል እንጂ አልቀነሰም። አምና ይሻላል ትንሽ እንትን ማለት። ዘንድሮ ደግሞ ያው ድርቅም ስለሆነ እና ትንሽ በሌላ ዕቃ ላይ የጨመረ እንትን ነው። ገበሬውም አይለቅም። ለምን ይሄን ሽጦ ነው ገበሬው የለት እንትኑንም የምጠቀምበት። ስለዚህ በዚህ ዋጋ ሲሸጥ ገበያ ላይ ስንወጣ ምንም ስለማይገዛልን በዚህ ዋጋ ከመሸጥ እናስቀምጣለን ምናምን ስለምል ያው የግድ ትንሽ ጨመር አድርገን ገዝተን መጣ ነው።
ዋጋቸውስ እንዴት ነው? እስኪ አሁን በጣም ከፍተኛ ትላልቅ ሙክቶች፣ መካከለኛ ትናንሾች፣ ከስንት ከስንት እስኪ ንገረኝ። እስኪ ይሄ እንደዚህ ነው እያልክ ፍየሎችም የተሰለፍ ንገረኝ።
አሁን እስከ 12000 እስከ 13000 ከዛ በታች ከዛ በላይ የለም እና 9 8 10 11 እስከ 7ም እስከ 6ም አለ። ምሰው እንዳቅሙ
ገዢስ ብዙ ገዢ አለ። ከዚህ እስከ ነበረው አንጻር የዘድሮ ገዢ ምን ያህል ነው?
ገዢስ ከዚህ
ምንም እንኳን በድሬዳዋ በጎች ለአመት ባለ መጠቀም የተለመደ ባይሆንም በገበያው ግን በጎች በበቂ ሁኔታ ቀርበዋል።
ኤፍሬም ነገር ይባላል።
ከዚህ ነው የበገበያ የበግና ፍየል ገበያ ዘንድ
ፍየሉ የበገበያ ትንሽ ያው ቀነስ ይላል እና ተለቀ ያለው ያው ተለቀ ያለ ነው እስከ 7000 8000 ነው።
ትልቁ በግ ማለት ነው?
ትልቁ እስከ 9 እስከ 10 ሺህ ማለት ነው።
መካከለኛው
እስከ 5 ሺህ ትናንሽ ደግሞ 3 ሺህ እና 4 ሺህ።
ፍየል ሊገዙ መጥተው ባዶ እጃቸውን የተመለሱ ሸማቾችንም አግኝተን ነበር።
እኔ ፈይሰል ሁሴን እንዳላለ።
እንዴት ነው ዘንድሮ የአዲስ አመት ገበያ? ዘንድሮ ውድ ነው። ያው ያልተወደደ ነገር ደግሞ የለም። ግን የሚበልጥ ደግሞ በአሁኑ ሰዓት ደግሞ እንደዚህ ፍየል ነክ ደግሞ በጣም ውድ ሆነ። ቢያንስ አሁን እንደዚህ 8 10 ምናምን የሚጠሩልህ በጣም ትንሽ ናቸው። ግን የሆነ ወደ 15 ምናምን እነዚያ ናቸው በአሁኑ ሰዓት ያሉት ማለት ነው። አዎ ታድጎች ግን በጣም ውድ ነው ሲጀምር በጣም ተወዷል።
እና ገዛቸው አሁን
አልገዛንም። በቃ ስነገ ቼክ እናደርጋም ብለን እየሄድን ነው። ነገ እንመልሳለን። ዛሬ በቃ ምን ሞፈር ሆነ። ዛሬ ባያችሁት ገበያ አትገዙም ማለት ነው።
በፍየልና ሰንጋ ገበያዎች ላይ በቂ አቅርቦት ቢኖርም በአቅርቦት ልክ ሸማቾች አለመኖራቸው እንዲሁም በሁሉም ላይ ዋጋ ጭማሪ መስተዋሉ የጋራ ባህሪዎቻቸው ናቸው። የአትክልት ውጤቶች፣ እህል፣ ዶሮ፣ ቅቤና የመሳሰሉት ምርቶች ለገበያ የሚቀርቡበት ትልቁ የድሬዳዋ ገበያ ቀፊራ ላይም ተገኝተን የዋጋ ዳሰሳ አካሄደን ነበር።
አዜብ ሚሊዮን እባላለሁ።
እዚህ ቀፊራ ነው ያገኘሽ? ለምንድን ነው እዚህ ቀፊራ የመጣሽው?
ቅቤ ምናምን ልገዛ የበዓል ጉዳይ ነው።
ገዛሽ አሁን?
አዎ ገዛ።
ስንት ነው ኪሎ?
ኪሎ 800 የሚላሉ ለጋው 850 ለጋው ማከለኛው 800 ብር ነው የገዛው።
ከዚህ በፊት ስንት ነበር የሚሸጡ? ከአመት ባለ
ከአመት በፊት 650 ነበር ነው የገዛው።
መሊያ ዩሱፍ እባላለሁ።
እሺ እንዴት ነው ዘንድሮ የአመት ባለ ገበያ የድሮ ገበያ?
በጣም ቆንጆ ነው።
ዋጋቸው ከዚህ በፊት ከነበረው ጨምሯል ወይስ ባዘቦት ከነበረው ወይስ እንዴት ነው?
አሁን ትናንትና ዋጋ ጨምሮ ነበረ፣ ዛሬ ደግሞ ቅናሽ ነው። ይሄ የአበሻ ማለት ነው። ይሄ የአበሻ አሁን ብናገኝ እስከ 250 200 ይሸጣል። ሴት ነች። የፈረንጅ ደግሞ ወንድ ባለ 700 ብር ይሸጣል። እስከ 600 ይሸጣል። አሁንና የትናንትናና ዛሬ አንድ አይደለም። ዛሬ ገበያ ቀንሷል።
ገዢ ግን አለ። በዛው ልክ
አለ።
ቀደም እየገዛ ነው።
አዎ እየገዙ ነው። ግማሾችም እየመጡ ይገዙናል። ግማሾችም ደግሞ ከቀስተራ እየገዙ ይይዞ ይሄዳሉ እና በዛ
ድሮ ከነበረው አመት ገበያ ላይ ብዙ
በዛ ዛሬ ድሮ በዛ ትናንት
በዘንድሮ አመት ማለት ከፍተኛ ጭማሪ ያሳየባቸው የአትክልት ውጤቶች ናቸው።
ሰብሬ አሪ ይባላል።
ሰብሬ አመሰግናለሁ። የዘንድሮ የአመት በዓል አዲስ አመት ዋዜማ ላይ ያለ ነው። የዘንድሮ የአመት በዓል ገበያ እንዴት ምን ይመስላል?
ምንም አይልም። ያው እቃ ጨመረ፣ ገበያ እስከዚህ ነው። በዓል ብር ስለጠፋ እቃ ተወደደ፣ ከዱሮ በላይ ጨምሯል። ዲማንድም አሁን ዲማንድም 5000 ነበረ፣ 4500 ዛሬ ነው የሆነው። 500 ብር ሳሉ።
ስለዚህ በሳሉ ስትልም
500
ብር አንድ ሳንት ስንት ኪሎ ነው የሚይዘው?
4 ኪሎ 5 ኪሎ እንደ ሰፈሩ አለኝ።
ስለዚህ 1 ኪሎ 100 ብር ገደማ ማለት
ነው።
ድንቹ
አልጨመረም። 100 ብር ነው።
ስንት ነው? 100 ብር።
እሺ፣
ሽንኩርትስ?
ሽንኩርት 200 ብር። ኪሎ በ50 ብር ይሳ ማለት ነው።
ገበያውስ እንዴት ነው? ብዙ ሰው እየገዛ ነው? ከዚህ በስ ከነበረው አምስት ባለ ገበያ አንጻር የዘንድሮ እንዴት ነው?
የዘንድሮ እስከዚህ ነው። የለም አየር ሰው ደካማይሁም ወይም ብር ጠፍቶኝ እናቅም። ብቻ ገበያ እስከዚህ ነው።
በሁሉም ገበያዎች ላይ በቂ አቅርቦት ኖሮ ሸማቾች ግን በዚያ ልክ አለመብዛታቸው ጠቅላላ እንደ ሀገር የምንገኝበት ኢኮኖሚያዊ ሁኔታ ነጸብራቅ እንደሆነ ነው የድሬዳዋ ዩኒቨርሲቲ የምጣኔ ሀብት ባለሙያ አቶ ሁለምን አይለገሰ የሚናገሩት።
ለሀገሪቱ ውስጥ ባለው ነባራዊ ሁኔታ የሰው የኑሮ ደረጃ በጣም የተመሰቃቀለ ከመሆኑ ጋር ተያይዞ በዓል እንደ ድሮ በደራ ሁኔታ የተከበረ አይደለም። የተወሰኑ ሰዎች ሊያከብሩ ይችላሉ፣ ግን ከታች ያለው ማጆሪቲው እንደዚህ አይነት ነገሮችን እንዳያከብር እንዳየኸው የሸቀጦችና ሌሎች ለበዓል የሚያስፈልጉ ነገሮች እንዳልከውም በሬ፣ ፍየል፣ በግ እነዚህ ነገሮች በሚገርም ሁኔታ እየጨመሩ እየሄዱ ነው እንጂ እየቀነሱ አይደለም። ከምንም በላይ ማህበረሰቡ ያለበት ከጦርነቱ ጋርም ተያይዞ ሊሆን ይችላል። የዋጋ ግሽበት ደግሞ ከሚታየው እጥፍ እጥፍ በየጊዜው ለምሳሌ አምና የምናውቀው ነገር ዘንድሮ በእጥፍ ጨምሮ ቁጭ እያለ ባለበት ሁኔታ የሰው ኢንካም ደግሞ በዛው ልክ ባልጨመረበት ሁኔታ እነኚህ ነገሮች እየጨመሩ በመጡ ቁጥር በሰዎች በዓልን ማክበር እንደ ቅንጦት ሆኖ ነው እየታየ ያለው። ያ ምንን ያሳያል? ዜጎቹ ያሉበትን ሁኔታ የኑሮ ስታተስ በጣም ኑሮ በጣም ከብዶ እንደመጣ እንደ ሀገርም በጣም ከባድ ሁኔታ ላይ እንዳለን ያሳያል። ኢኮኖሚካሊ በተለይ በግሽበቱ ተጨምሮ ይሄ ጦርነት ኢኮኖሚ ተጨምሮ የማህበረሰቡ ገቢ መቀነስ በዛው ላይ ተያይዞ በጣም ከባድ ሁኔታ ነው ያለው።
አቶ ወለመናይ መንግስት የፖሊስ ማሻሻያ ስለማድረግ ማሰብ እንዳለበት ይመክራሉ። የድሬዳዋ አስተዳደር ዘይትና ስኳርን ገበያ ላይ ከሚሸጡበት ባነሰ ዋጋ አቅርቦ ሰዎች ረጃጅም ሰልፎችን ተሰልፈው ሲሸምቱ ተመልክተናል። ከዚያ ውጪ ገበያውን ለማረጋጋት ሊወሰዱ ስለሚችሉ ተጨማሪ እርምጃዎች መረጃ ለማግኘት ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ።
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል NSS 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ የአዲስ አመት ዋዜማ ስርጭትን ነው። የምሽቱ አስተናጋጃችሁ እንግዶ ወልዴ ነኝ። እስኪ አሁን ደግሞ በአዲስ አመት ሙዚቃ ረፍት እናርግ።
Thank you.
እያደመጣችሁ ያላችሁት በ19 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮጵያ ቻናል ኤንኤስኤስ 12 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ስርጭት ነው። የምሽቱ አስተናጋጃችሁ እንግዶ ወልዴ ነኝ። በፕሮግራማችን ላይ አስተያየት መስጠት ከፈልጋችሁ በምን አድራሻ እንደምታገኙን እናስተዋውቃችሁ።
የአሜሪካ ድምጽ የማርኛ አገልግሎት ከሰኞ እስከ እሁድ ትኩስ ዓለም አቀፍ ዘገባዎችን አዳዲስ መረጃዎችን ለአድማጮች አደርሳል። የየዕለት መሰናዷችንን በ19 በ25 በ31 ሜትር ባንዶች አጭር ሞገድ እንዲሁም በኢትዮሳት በቪኦኤ ኢትዮ ቻናል ኤንኤስኤስ 12 ላይ ያዳምጡ። በዌብሳይታችን amharic.voanews.com በፌስቡክ @voaamharic በትዊተር #voaamharic ላይም ዝግጅቶቻችንን እናገራለን። በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 202-205-9942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምጽ በተቀረጸው መመሪያ መሰረት አኑሩልን። አያም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትስአፕ ቁጥራችን 202-251-3505 ላይ መልእክታችሁን በድምጽ ቀርጻችሁ አስቀምጡልን። horn@voanews.com ላይ ደግሞ የኢሜል መልእክቶቻችሁን ልታደርሱ ትችላላችሁ። የአሜሪካ ድምጽ VOA።
አድማጮች አሁን ወደ ደሴ ወደሚወስደን የነዋሪዎች አዲስ አመት አስተያየት እናምራ። አመቱ ተስፋም ስጋትም የተንጸባረቀበት የሰዎች ህይወት መጥፋትና የንብረት ውድመት ያጋጠመበት ከጦርነቱ ባለፈ ከፍተኛ የኑሮ ውድነት የታየበት እንደነበር የገለጹ የደሴ ከተማ ነዋሪዎች መጪው አመት ከጦርነት የጸዳ ሰላም የተረጋገጠበት እንደሚሆን ተስፋቸውን ገልጸዋል። ይህን ዝግጅት ያዘጋጀልን መስፍን አራጌ ነው፣ እንደሚከተለው ያቀርባል።
ሰሜ ይመርሰይድ ይባላል። 2014 በተለይ የአማራ ህዝብ ለመፈናቀል ለንብረት ውድመት ህፃናት፣ ሴቶች፣ እናቶች ያላግባብ በህወሓት ተደፍረዋል። ወለጋ አካባቢ የወሎ ተወላጆች ህፃናት የመጨፍጨፍ የመታረድ እናቶች ለተለያየ እንግልት ተዳርገዋል። እንደ አማራ ህዝብ ጥቃት ደርሶበታል። የተፈናቀሉ ወንድሞቹንም ከወለጋም ከዚህም የመጡትን የአልባሳት ድጋፍ ገንዘብ በማዋጣት በመደገፍ ዜጎቹ እንዲያገግሙ ሞራላቸውን እንዳይነካ ወደ ነበሩበትም እንዲመለሱ የተደረጉ።
ስሜ ትህትና ይመር ነው፣ ምኖረው ደሴ ከተማ። 2014 ዓመተ ምህረት ያለፈበት በጣም ከበድ ያለ ማለት ነው። ለማንኛውም ሰባ ያስተሳሰብ ላለው ሰው በጣም ከባድ የሰቆቃ ዘመን ጦርነትን የምናስብበት ችግርን የምናስብበት በጣም አስከፊ ሆኖ ነበር ያለው እና ነበረው ሁኔታ ራሱ የኑሮ ውድነት በጣም በጦርነቱ ምክንያት በጣም ተፈናቃይ ከመብዛቱም የተነሳ ከፍተኛ የኑሮ ውድነት የነበረበት ተፈናቃይ ከተማውን ያጥለቀለቀበት ኗሪው በራሱ ኑሮ ይንገፋለህ ወይ ብሎ የሚያስብበት በጣም ከባድ ጊዜ ሆኖ ነበር ያለፈው። ጦርነቱን በተመሳሳይ ለህፃናት፣ ለአረጋውያን፣ ለሴቶች በጣም አስከፊ አስተቃቂ ከዛሬ ነገ ምናስፋይ መስለን ነው 2014 ያሳለፍነው።
አሸብር መሐመድ ይባላል። የዚህ ደሴ ከተማ ኗሪ ነኝ። 2014 ዓመተ ምህረትን ፈጣሪ ይመስገን በጣም የጭንቅ ጊዜ ነበር። ጭንቁም በላ ከውስጥ ይመነጫል። ከውስጥ ከኢትዮጵያ ከራሷ የፈለቀ በላ ነበር። ያንን ክፉ ነገር በመቋቋምና ወገኖቻችን ሲጨፈጨፉ በወለጋ በአፋር በአማራ ክልል ሲጨፈጨፉ አንገታችን ደፍተን ያሳለፍንበት ለፈጣሪ አምላክ የነገርንበት በክርስቲያን የጸለይንበት ክርስቲያኑ ሙስሊሙ ዱዓ ያደረግንበት ከዚህ በተጨማሪ ደግሞ የተፈናቀው ያለንን 5 ሳንቲም ትሁን 25 ሳንቲም ትሁን እፍጥሬም ትሁን ባለን አርሶ አደሩም ነጋዴውም የመንግስት ሰራተኛውም ሁሉም ኢትዮጵያዊ የሚችለውን እያደረገ እነሱን እየረዳ እያቋቋመ ያሳለፍንበት ዘመን ነው።
ዝቅተኛ ኑሮ እየኖረ ያለው ፖለቲካሊ መንግስት እየመረው አይደለም። አጠቃላይ ህዝቡ መንግስት ሰራተኛውም አርሶ አደሩም በኑሮ ውድነት እየተሰቃየ ነው። ይሄንን አመት ከላይ እስከ ታች ድረስ ህገወጥ ነጋዴዎችን መንግስት እርምጃ እየወሰደልንና ለኑሮ ውድነቱ ዓለም አቀፍ ባህሪ ስላለው የራሻና የዩክሬንም ጦርነት ለኑሮ ውድነቱ መባባስ ዓለም አቀፍ ተያያዥነት ያለው ቢሆንም ስግብግብ ነጋዴዎች ከላይ እስከ ታች መንግስት ሰራተኛውና ህዝቡ የኑሮ ውድነቱን እያጠቃው ስለሆነ መንግስት ኃላፊነቱን ተወጥቶ በእነዚህ ፍግብግ ነጋዴዎች ላይ እርምጃ እየወሰደ የሚከዝኑ ነጋዴዎችን ወደ ትክክለኛ መስመሩ እንዲመጣልንና 2015 ሰላማችን ተረጋግጦ ከኑሮ ውድነት ከሐሳብ ነጻ ሆነን አስተማማኝ ሰላም ተረጋጋ ኢኮኖሚ እንዲኖር እንፈልጋለን።
ኑሮ ውድነት ሊቃለል የሚችለው ደማንድና ስበረ ፍላጎትና አቅርቦት ሲጣጣም ነው። አሁን እኮ ማየት ያለብን ሀብት እየተቃጠለ ነው፣ የአርሶ አደሩ ንብረት እየተቃጠለ ነው፣ ህሉ አዝመራው እየተቃጠለ ነው። በሚያሳዝን ሁኔታ ዛሬ ራሱ የሰማሁት ምንድነው ወልዳ ቆቦ አካባቢ በቆና ሀያውን እየለቀቀ የአርሶ አደሩ ሰብል እያበላበት ነው ወያኔ። እና ምንድነው ፍላጎቱ እየጨመረ ነው ሄደው፣ ውርመቱም ደግሞ ያንን ፍላጎት ያባብስብናል። ሰላም ካለ ሁሉም ነገር ይረጋጋል እንጂ ሰላም ካለ የኑሮ ውድነት እየጨመረ ነው ሄደው። አንድ ሰላም ካለ ይሰራል፣ ስራ ካለ ምርታማነት ይኖራል፣ ምርትም ይገኛል። ስለዚህ እንግዲህ የኑሮ ውድነቱን ለማቃለል አቅርቦትና ፍላጎትን ለማጣጣም መስራት እያንዳንዳችን በተሰማራንበት ውጤታማ የሆነ ስራ መስራት ይኖራል እንጂ እጅግ በጣም ከባድ ነበር ብዬ ነው።
በአማራ ህዝብ ላይ ብቻ ያነጣጠረ ወራሪ ኃይል ሳይሆን ኢትዮጵያን ለማፍረስ የሚንቀሳቀስ ጠላት ለ2015 በጋራ እንደ ኢትዮጵያ ህዝብ መከተን የትግራይ ህዝብም ነጻ የሚወጣበትና አሸባሪዎች ለህግ የሚቀርቡበትና የትግራይ ህዝብም የአማራ ህዝብ እንደ ኢትዮጵያ ነጻ ወጥተን ወደ ልማታችን የምንመለስበት አመት እንዲሆን እመኛለሁ።
እንግዲህ 2015 ፈጣሪ አምላክ ኢትዮጵያን የፈጠረ ጌታ የሰላም ነው፣ የአንድነት ነው፣ የዲሞክራሲ የልማት ተስፋ 2015 አንድ ብሎ ይጀምራል ብዬ ነው ተስፋዬ። ይሄንን ንግግሬን ይሄንን ሐሳቤን የሰማ ሁሉ ቢሰማም ባይሰማም በጸሎት እንዲደግፈኝ ይላለሁ። አመሰግናለሁ። ይሄን ጦርነት ምን መሆን አለበት? በህዋት ተወሰነ ሐሳብ ልንገራችሁ። ደመረጭ ሰብልን የሚያጠፋረም ደመረጭ እያረም ብቅ ሲል ብታርመው እየተበጠሰ ይሄዳል። ሌላውም ችግር እንደዚህ ነው ከተግባብ።
እንግዲህ ደግሞ ለ2015 የተሻለ ህይወት ብርሃን የሆነ ዘመን ይሆንልናል ብዬ አስባለሁ። ነገር ግን ያው ጦርነቱ እንዲቋጭ ሰላምን በሰፊው ማየት የሚሻል ይመስለኛል። ሰላምን ለማምጣት ማንም ብሔር ማንም ኢትዮጵያዊ በማንኛውም ጾታ በማንኛውም እድሜ ያለ ሁሉ ሰላም እንዲፈጠር ሁሉም ሰው የራሱን ጥረት ማድረግ አለበት ብዬ ምንድነው 2014 መልካም ነው ብዬ ማስበው ስባችን በተሻለ ደረጃ መሞላቱ ለቀጣይ ህይወታችን ሰፊ ነገር እናገኛለን ብዬ አስባለሁ። 2014 ላይ የማስቀምጠው ነገርና በተሻሉ ወሮች የተወሰነ ከጦርነቱ መፍታት መኖሩ የተሻለ ነገር ብዬ አስባለሁ።
ወደ ሁለተኛው አጋማሽ ዝግጅታችን ስናልፍ ለችግር የተጋለጡ ኢትዮጵያውያንን ለመደገፍ ያለመ የገቢ ማሰባሰቢያ ዝግጅት ከሰሞኑ በዋሽንግተን ዲሲ ተካሂዷል። ዓለም አቀፍ ኢትዮጵያውያን ዳያስፖራ የተግባር ቡድን የተባለ ተቋም ባስተባበረው በዚህ መድረክ ላይ ከገቢ ማሰባሰቢያ መሰናዶዎች በተጨማሪ ተጋባዥ እንግዶች ንግግር አድርገዋል። በተለይ የኢትዮጵያ መንግስት ተወካዮች ሀገሪቱን ወደ ዳግም ግጭት በማስገባት ለሰብአዊና ቁሳዊ ውድመት ዳርጓታል ያሏቸውን የትግራይ ኃይሎች ወቅሰዋል። የአሜሪካ ድምጽ ያነጋገራቸው በዩናይትድ ስቴትስ የሚኖሩ የትግራይን ክልል የሚያስተዳድረው ህወሓት ተወካይ በበኩላቸው መሰል ወንጀላዎችን አስተባብለዋል። ከሰብአዊና ቁሳዊ ውድመት አንጻር የኢትዮጵያ መንግስት መልሰው ከሰዋል። ሀብታሙ ስዩም ቀጣዩን ዘለግ ያለ ዘገባ አሰናድቷል።
ኢትዮጵያ በሚሊዮኖች የሚቆጠሩ ዜጎቿን ለውጥ አውረድ ያደረጉ ሰው ሰራሽ ችግሮችን ባለፉት ጥቂት ዓመታት ውስጥ አስተናግዳለች። እንዲህ ባሉት ጊዜያት ውስጥ የትውልድ ኢትዮጵያን ድጋፍ አስፈላጊ መሆኑን ከሚያወሱት ተቋማት አንዱ የዓለም አቀፍ ኢትዮጵያውያን ዳያስፖራ የተግባር ቡድን ይሰኛል። አቶ በልጋሼ የተቋሙ የህዝብ ግንኙነት ኃላፊ ናቸው።
በህዝባችን ላይ የምድርሰ ኢኮኖሚ፣ የማህበራዊ፣ የፖለቲካ ጠቅላላ የስነልቡና ቀውስ ከባድ ነው። በዚህ ውስጥ የሚያስፈልገው እርዳታም እንደዚሁ ከፍ ያለ መሆኑን እናምናለን። ግን እኔ ለሀገሬ ምንድን ነው የማደርገው የሚለው ጥያቄ እያንዳንዱ ኢትዮጵያዊ መመለስ አለበት። እስራኤላውያን የሚሉት አንድ መሰረታዊ ነገር አለ። እኔ ካልሆንኩ ማን? ዛሬ ካልሆንኩ መቼ ይላል። ይሄ የእያንዳንዱ ኢትዮጵያዊ የህሊና የልቡና ጥሪ መሆን አለበት። ይሄ ከፖለቲካ ውጭ ነው። በፖለቲካ አስተሳሰባችን በሌላ ሌላ ነገር እንድንለያይ እንችላለን። የኢትዮጵያ ህዝብ ግን እንደገና ወደ ሰላሙ እንዲመለስ የሚያስፈልገው እርዳታ በማቅረብ የሚፈልግ አብሮት በጎን በመቆም በደጀንነትም ይሁን በሚያስፈልገው ሁሉ ቆሞ መርዳትን ይግድ ይላል።
የተግባር ቡድኑ ከሰሞኑ ዋሽንግተን ዲሲ ውስጥ በሚገኘው የኢትዮጵያ ኤምባሲ ውስጥ የገቢ ማሰባሰቢያ ዝግጅት አድርጓል። ዝግጅቱ በኢትዮጵያ ግዛት ውስጥ ለችግር የተጋለጡ ዜጎችን እንደራስ በመቆጠር ዲያስፖራው የተቻለውን እንዲያደርግ የማነቃቃት ዓላማ እንዳለው የነገሩን ደግሞ ከሚኒሶታ ግዛት የመጡት ከዝግጅቱ አስተናባሪዎች መካከል አንዷም የሆኑት ዘኒ ጀበሳ ናቸው።
እናት ሀገራችን ድምጿን አውጥታ ነው የምትጠራን ያለችው። ናው ኦር ኔቨር ነው እና በጣም በቤተኛውም አንድ የሚባል ክልል አይደለም ያለው። ሀገራችን ህዝባችን ተርቧል። አሁን ድረሱልን በሚትልበት ሰዓት ላይ ይሄንን አስቸኳይ ወለ ነገር ተገንዝቦ ቶሎ ፈንድሬዘር ኢቨንት ማድረግ አለብን ተብሎ በሚነግሩኝ ሰዓት ለዛ ነው በርሬ መጣሁት። ኤኒቲንግ ለኢትዮጵያ እና ይሄንን እንደተነጋገርነው ህብረተሰባችን ወዶ አይደለም 20 አመት 30 አመት 40 አመት በኖርበት ቀዮ በአንድ ቀን ነው ብር ብሎ ምንም ሻንጣ ምግብ ምንም ሳይል በሩ ለመትረፍ ነው ሄደውና እንደ ራስ መውሰድ ነው እንደ በነሱ ጫማ ውስጥ ራሳችንን እናስገባ። ንብረት ሀብት ያለው የወለዱ የከበዱ አሁን መንገድ ላይ ተጠለው የሚበሉ ሲያጡ ለማይ ሰው ያሳዝነው እና እንደ ራሳችን ስናየው ያንን ነገር አሁን ተባብረን ተደጋግፈን እንድናሳልፍ ነው።
የተለያዩ የገቢ ማሰባሰቢያ ጨረታዎችና ክዋኔዎች በተስተናገዱበት በዚህ ዝግጅት ላይ ዋሽንግተንና አካባቢው የሚኖሩ ኢትዮጵያን ተሳታፊ ሆነዋል። እንዲያሉትን ዝግጅቶች በማሳካትም ሆነ ኢትዮጵያና ኢትዮጵያን የሚጋፈጧቸውን ችግሮች በመቅረፍ ረገድ የትውልደ ኢትዮጵያውያን ሚና የላቀ መሆኑን የነገሩን አቶ አቤል ጋሼ ናቸው።
እንደ IMO International Migration Office report ከ1.8 ሚሊዮን በላይ ኢትዮጵያን ከሀገራቸው ውጭ ኖራሉ። ከፍተኛ የሆነው ጥርቅም ደግሞ የሚኖርበት አንደኛው በተለይ ትልቁ ከሚድል ኢስት ውጭ ይሄ ዋሽንግተን ዲሲ አካባቢ ነው። በጠቅላላው በእነዚህ ብዙ ክለስተር ባለባቸው እንደ አትላንታ፣ ሲያትል ወይ LA ወይ ቶሮንቶ ያሉት አካባቢ የሚኖሩ ኢትዮጵያን በቁጥራችን ከፍ ያለ ስለሆነ በሚፈለግብን ሁሉ በተለይ ዛሬ እንቅልፍ የማያስተኛ ሁኔታ ሀገራችን አለ። ለዚህ የሚያስፈልገው ማድረግ አለብን። ፖለቲካ ውጭ ነው ይሄ የሰብአዊነት ጥያቄ ነው።
ከዚህ ገቢ ማሰባሰቢያ ዝግጅት ጎን ለጎን ተጋባዥ የሆኑ የኢትዮጵያ መንግስት ተወካዮች በኢትዮጵያውያን ላይ ተጋርጠዋል ያሏቸውን ችግሮችና ከትውልድ ኢትዮጵያውያን የሚጠበቁ ርብርቦችን አመላክተዋል። በቅርቡ የተሾሙት በዩናይትድ ስቴትስ የኢትዮጵያ አምባሳደር ዶክተር ስለሺ በቀለ ኢትዮጵያ ውስጥ ጦርነት እንዲቀሰቀስም ሆነ የበርካታ ዜጎች ህይወት አደጋ እንዲደቀንበት በማድረግ ረገድ ምክንያት ሆኗል ባሏቸው በህዋት ኃይሎች ላይ ወቀሳ ባሰሙበት ንግግራቸው ኢትዮጵያውያን እርዳታ የሚፈልግበትን ዘርፍ አመላክተዋል።
እኔ ካልጨቆምኩ ሀገር ሰላም አትሆንም የሚል የፖለቲካ ዘዴ የሚከተለው ቡድን 27 አመት ስልጣን ላይ ተቀምጦ ስሙን እንኳን ያለወጠ ነጻ አውጪ ግንባር እና የኢትዮጵያና ህዝቦቹ ጠላት በመንግስት ተቀርቦለትን የሰላም አማራጮች ረክቶ ከኦገስት 24 ጀምሮ በአማራና አፋር ክልሎች ላይ እንደለመደው የህዝብ ማበል በማስተላለፍ ሁሉን አቀፍ ወረራ ጀምሯል። መንግስትም በአገራዊ ሐላፊነት ልክ የቡድኑ አገር የማፍረስ ሰላማ እንዳይሳካ ስለላጅ ምጤታማ እርምጃ እየወሰደ ይገኛል። የጎዱ የጤና እና የትምህርትና የመሰረተ ልማቶች መልሶ ማቋቋም የትምህርት ቁሳቁሶችን እና መጻሕፍትን በማሰባሰብ ከኤምባሲውም ይሁን በግላችሁ ይህንን ወደ አገር ቤት እንዲደርስ ለማድረግ እንበርታለን። መድኃኒቶችና የሕክምና መሳሪያዎች በራሳችሁ ወጪ በማጓጓዝ ወደ ኢትዮጵያ በማድረስ የበኩላችሁን አስተዋጽኦ አጠናክራችሁ እንድትቀጥሉም እንዲሁ ጠይቃለሁ።
ሌላኛው ተናጋሪ በተባበሩት መንግስታት ድርጅት ውስጥ የኢትዮጵያ ተወካይ የሆኑት አምባሳደር እታዬ አስቀስላሴ ናቸው።
ያልደረቀ እንባ በርካታ ነው። ያልጠገቀ ቁስል በየዘመናት ሲመረቅዝ የኖረ በርካታ ነው። ያልመሰረና ያልተቋጨ ሀዘን አያሌ ነው። ይህም እያለ ሌላ ሞት ይደገሳል። ስንት ጊዜ ነው ኢትዮጵያ የሚሞተው? ገና በ13 በ14 በ15 ዓመታቸው ህይወት ምን እንደሆነ ትርጉሙን የማያውቁ በርካታ ለጋ ወጣቶች ለኛ ተንኮል ለኛ ስግብግብነት ለኛ ንፉግነት መስዋዕትነት የሚሆኑት በርካቶች ናቸው።
አምባሳደር ታዬ እንዲህ ባለው ዝግጅት የሚሰባሰቡ ድጋፍ ኢትዮጵያውያን ያለውን ፋይዳም አስረድተዋል።
በዚህ ምሽት የምታደርጉት አስተዋጽኦ በሙሉ እያንዳንዱ ለተጎዱ ወገኖቻችን
ቤታቸው ለፈረሰ ክብራቸው ለተደፈረ እህቶች እናቶች ለተጎሳቆሉ በክረምት ወንዝ አቋርጠው ቀያቸውን ለቀው ለተሰደዱ ቢቻለን ደግሞ በቀጣይነት ሕዋት እንዲህ እንደነወጠን ስለማይቀጥል በርካታ እናቶች ከረሃብ ወደ ጤና የሚሸጋገሩ በትግራይ ክልል ውስጥ ያሉ በመሆኑ በቀጣይ ለነሱ ለመድረስ ይህንን ዓላማ ያደረገ ጽኑ ኢትዮጵያዊነትን የገነባ በጠንካራ አለት ላይ የተመሰረተ አስተሳሰብን በመያዝ ኢትዮጵያን የማሻገር ኢትዮጵያን ወደፊት የማስቀጠል የጋራ ኃላፊነት እንደሆነ ለመግለጽ ወዳለሁ።
በዝግጅቱ ላይ በተጋባዥ ተናጋሪነት የቀረበችው ኖ ሞር የተሰኘው እንቅስቃሴ መስራች ሄርሜላ አረጋዊ በበኩሏ በኢትዮጵያ ውስጥ በተደጋጋሚ የተፈጠሩ ችግሮችን በመቅረፍ ረገድ የጠያቂነት ባህል የሚጫወተውን ሚና አውስታለች። የሰሜኑን ጦርነት ተከትሎ ሊበረታታ ይገባል ያለችውን ማህበረሰባዊ ኃላፊነትም ጠቁማለች።
በዚህ ሰዓት ባህላችን ሊለወጥ ይገባል እንላለን። በማህበረሰብ ውስጥ ያለው የመነጋገር ደረጃ ሊሻሻል ይገባል። ሰዎች በአስቸጋሪ ሁኔታ ውስጥ እያለፉ ይገኛሉ። የደረሰባቸውን እንዲናገሩ ልናበረታታቸው ይገባል። ይሄ ረጅም ጊዜ የሚወስድ ሂደት እንደሆነ ረዳለሁ። ልናስብበት ግን ይገባል። በህወሓት ጦር አባላት አማካኝነት ባጎራባች ስፍራዎች በሚኖሩ ህፃናት፣ ወንዶችና ሴቶች ላይ የደረሱ ጉዳቶች አሉ። እኚህ ጉዳዮች ሊነገሩ ይገባል። በተጎጂነት መንፈስ ውስጥ እንዳይቆዩ ተጎጂዎቹ ስለተፈጠረው ነገር መናገራቸው የበለጠ ተቀባይነት እንዲኖረው ማድረግ ያሻል።
በመድረኩ ላይ ከተስተጋቡ ሐሳቦች መካከል በተለይ የትግራይ ኃይሎች ላይ የተሰነዘሩ ክሶችን በተመለከተ ተነጋገርናቸው። የትግራይን ክልል የሚያስተዳድረውን መንግስት በዩናይትድ ስቴትስ የወከሉት አምባሳደር ፍስሐ አስግዶም በመድረኩ ላይ የትግራይ ኃይሎች የቅርብ ጊዜውን ጦርነት ቀስቃሽ ተደርገው የመጠቀሳቸውን አግባብ ውድቅ አድርገውታል።
በፈረንጆቹ ነሐሴ 9 ነው በደበቢት በኩል በከባድ መሳሪያ የትግራይ ኃይሎችን የደበደቡት። ይህንን ለዓለም ህብረተሰቡ አሳውቀናል። በግንባር ያሉ የጦር መኮንኖች ያደረጉት እንዳይሆን በጥሩ ማጣሪያ አድርገን ከላይ ኃላፊዎች ኤታማዦር ሹሙ ጠቅላይ ሚኒስትሩ ጦርነቱ እንዲጀመር መመሪያ እንደሰጡ አሳውቀናል። የዓለም ህብረተሰብ ትግራይ ውስጥ ያለው ሁኔታ እንዲቀየር፣ መሰረታዊ አገልግሎቶችን ፍቀዱ ብሎ ቅርቃሩ ስለከተታቸው በአንድ በኩል ለሰላም ዝግጁ ነን የፍንጃታ ነን እያሉ፣ በሌላ በኩል ጦርነቱ ሊጀመር እኛ የምትጠየቅም በሚል ከኤርትራ መንግስት ጋር ተሻርከው የኢትዮጵያን ሰራዊት ወደ ኤርትራ በኩል አሳልፈው በአራት በአምስት ግንባር በተሟላ መልኩ ጦርነት ተሰብተናል እና ከአሁን በፊትም እንዳሉት ኤርትራ ገባም ብለዋል፣ አሁንም አልገባም እያሉ ናቸው። በቅርብ ለሚያናግሯቸው ባለስልጣኖች ደግሞ ኤርትራ ቢገባ ሰጥቶ ለማቀረላቸው ብለው ነው ይላሉ። ስለዚህ የነዚህ አምባሳደሮች ውሸት ነው የኢትዮጵያ ስልጣን ሌላ አዲስ ነገር ቢያመጡና ኢትዮጵያ ወደ ሰላም የምትሄድበት ሁኔታ ቢያሳዩ እንጂ የትግራይን ህዝብና እሱን ይመራ ያለውን ድርጅት ከመጥላት አልፈው ሌላ ቁም ነገር ቢያመጡ መደማመጥ ነበር የሚችል።
በዚሁ መድረክ ላይ በተለያዩ ሀገሪቱ ስፍራዎች ላይ ለደረሱ ሰብአዊ ጥፋቶችና ኢኮኖሚያዊ ውድመቶች ጋር በተያያዘ የህወሓት ኃይሎች በክፉ መነሳታቸውንም አይስማሙበትም።
ህጻናትን ወደ ጦርነት የማሰለፉ የመማገድ ጉዳይ የትግራይ ኃይሎችን አይመለከትም። ይሄ ውሸት ሲደጋገም እውነት ይመስላል የሚል ትርክ ተጠቅሞ የአዲስ አበባ ፖለቲከኞች የሚያደርጉት ነው። የትግራይ ኃይሎች መሰረተ ልማትን አያፈርሱም፣ በተጨባጭ የላቸው። ጦርነት ባለበት አካባቢ የጦርነት ሰለባ የሆኑ ዜጎች ይኖራሉ። ያሳዝናል። ሆን ተብሎ የጠፋው የትግራይ መሰረተ ልማት፣ ሆን ተብሎ የተገደለው የትግራይ ወጣት፣ ሆን ተብላ የደፈረችው የትግራይ እናት። ይህንን ትግራይ ላይ የሰሩትን ዓለም የሚያውቀውን የዘር ማጥፋት ጦርነት ጀኖሳይድ በተመሳሳይ ሌላው ቦታውን ትዲኤፍ ተጽመዋል ብለው ለማካካስ የሚያደርጉት ፕሮፓጋንዳ ነው። ብዙ ጊዜ ተነጋገርንበታል በብዙ ሚዲያዎች። ነገር ግን አሁን በተጨባጭ የኛ እስከ ቆቦ ደርሷል። ሚዲያውን ይልቀቁትና የትግራይ ሰራዊት ምን ያደረገ እንደሆነ በህዝብ መሃል ይታይ። እናቶ ህዝብ አለዛ ሰው ይኖራል። በምን አይነት አያያዝ ሰራዊታችን እየያዘው እንደሆነ የትኛው መሰረተ ልማትም እንዳሰሩ
አምባሳደር ፍሳ በንጹሃን ላይ የደረሰው በደሎችና የመብት ጥሰቶችን በተመለከተ ተወቃሽና ተጠያቂ መሆን የሚገባው ኢትዮጵያ መንግስት ሊሆን ይገባም እንደነበር ተናግረዋል። ወደ 2 ዓመት በተጠጋው የኢትዮጵያ ውስጥ እርስ በርስ ግጭት ውስጥ በርካታ ሰብአዊና ቁሳዊ ጥፋቶች ደርሰዋል። የተባበሩት መንግስታት ድርጅትም ጨምሮ በተለያዩ አካላት የወጡ ሪፖርቶች በሰሜን ኢትዮጵያ ጦርነት ወቅት የዘር ማጥፋት መፈጸሙን የሚያመላክቱ በቂ መረጃዎች አለመገኘታቸውን ቢጠቅሱም እንደ ጦር ወንጀል ሊቆጠሩ የሚችሉ የጭካኔ ተግባራትና በደሎች መፈጸማቸውን አስታውቀዋል። በእነዚህ የሰብአዊ መብት ጥሰቶች ውስጥ ሁሉም ተፋላሚዎች እጃቸው እንዳለበት መግለጻቸው ይታወሳል። የጦርነቱ ሰለባ ለሆኑ ዜጎችም ዓለም አቀፍ ርብርብ እንዲደረግ ጥሪ ሲደረግ ሰንብቷል። ይህ መድረክ ያዘጋጀው ዓለም አቀፉ የኢትዮጵያውያን ዲያስፖራ የተግባር ቡድን አባላት በዝግጅቱ የተሰባሰቡ ድጋፎች ለታለመላቸው ሰብአዊ ግቦች በቅርቡ እንደሚውሉና የድጋፍ ስርጭቱን በተመለከተ ግልጽነትን ታሳቢ ያደረገ አሰራር እንደሚተገበርም አስታውቀዋል። ለአሜሪካ ድምጽ ሀብታሙ ዘገባ።
የተከበራችሁ አድማጮች ዛሬ ቀዳሜ ጳጉሜ 5 ቀን 2014 ዓመተ ምህረት የአዲስ ዓመት ዋዜማ ዝግጅታችንን አጠናቀናል። በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁና ሳስተናግዳችሁ የምሽውት እንግዶልኝ ነኝ። አብራችሁን ስላመሻችሁ አመሰግናለሁ። ከመላ የአሜሪካ ድምጽ ባልደረቦች የመልካም አዲስ አመት ምኞታችን ይድረሳችሁ። እንቁጣጣሽ
ለኛ እንጣጣ የትበለን ባደረ